being a BOA. የባለ ብዙ ቀለም ሐሳቦች መናሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ። ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ የማክሰኞ ምሽት ግንቦት 10 2013 ዓ.ም መሰናዶን ጀምሯል። ለምሽቱ ከያዝንላችሁ መሐከን ጥቂቶቹን እናስተዋውቃችሁ። የሰማችሁት በትላንትናው ዕለት በአሜሪካ ዋሽንግተን ዲሲ ህዝባዊ ትዕይንት ለኢትዮጵያ ሰላምና አንድነት ሰላማዊ ሰልፍ ላይ የተወሰደ ድምጽ ነው። የምሽቱ አብይ ርዕሳችን አድርገናል። በሌላ በኩል በሀገራዊ ምርጫ ላይ የሚሳተፉ ፓርቲዎችን ጠይቂ የተሰኘ ሴቶችን የሚያበረታታ ዘመቻ በሴታዊት ንቅናቄ ተጀምሯል። የሴታዊት ንቅናቄ የሴቶች የፖለቲካ መርሃ ግብር ስራ አስኪያጅ የሆኑት አባዬ አስራትን የሰማችኋቸው የምሽቱ እንግዳችን ናቸው። ሌሎች ምርጫ ተኮር ዘገባዎችም አሉ። አብራችሁ እንድታመሹ የምንጋብዛችሁ በመስተንግዶ ኤደን ገረመው፣ በቅንብሩ ኤልያስ አስማረ ከመላው የአሜሪካ ድምጽ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን ነው። እናንተም አብራችሁን ስለምትሆኑ እናመሰግናለን። አሁን ሀብታሙ ስዩም ከዜናዎቹ ጋር ይጠብቃችኋል።
በግጭት የተመታው የኢትዮጵያ ትግራይ ክልል አሰቃቂ ሁኔታን እየተጋፈጠ እንደሆነ የዓለም ጤና ድርጅት ኃላፊ ቴድሮስ አድሃኖም መናገራቸው ተሰማ። ኃላፊው በሰጡት ጋዜጣዊ መግለጫ ላይ ሰዎች በረሃብ እየሞቱ እንደሆነ፣ የጤና አውታሮች መውደማቸውና አስገድዶ መድፈርም እየተስፋፋ መሆኑን ጠቁመዋል። በትግራይ ክልል ያለውን ሁኔታ ለመግለጽ አንድ ቃል ብጠቀም አሰቃቂ፣ በጣም አሰቃቂ ነው ሲሉም ተደምጠዋል። ፈረንሳይ ለሱዳን 1.5 ቢሊዮን ዶላር ብድር ልትሰጥ ቃል ገብታለች። ገንዘቡ ሱዳን ለዓለም አቀፍ የገንዘብ ድርጅት መክፈል ያለባትን ዕዳ ለመክፈል የሚረዳ መሆኑም ታውቋል። የፈረንሳይ የገንዘብ ሚኒስቴር ለሱዳን ብድሩን እንደሚሰጥ ዛሬ የፈረንሳይ ፕሬዚደንት ኢማኑኤል ማክሮን በሚያስተናግዱት የሱዳን እርዳታ ዓለም አቀፍ ጉባኤ መክፈቻ ላይ ይፋ አድርገዋል። ገንዘቡ ሱዳን ያለባትን የ50 ቢሊዮን ዶላር የውጭ ዕዳ እንድትከፍልና ኢኮኖሚያን መልሶ ለመገንባት የውጭ መዋለ ንዋይ መሳብ እንድትችል ለመርዳት የታቀደ መሆኑ ተመልክቷል። የኮቪድ-19 ክትባት በፍትሃዊ መንገድ እንዲዳረስ የተዋቀረው ድርጅት ኮቫክስ በእጁ ያለው ክትባት እያለቀበት መሆኑ ተገልጿል። የዚህ ችግር አመዛኙ ምክንያት የህንዱ ሴረም ኢንስቲትዩት ለዓለም ሊያቀርብ ቃል ገብቶት የነበረውን ክትባት በሀገር ውስጥ ባለው የከበደ የክትባት ፍላጎት የተነሳ ለበርካታ ወራት ማቅረብ ሳይችል በመቅረቱ መሆኑም ተገልጿል። ለኮቫክስ ክትባቶችን እየገዛ የሚያከፋፍለው ዩኒሴፍ ሲሆን የዩኒሴፍ ዋና ዲሬክተር ሄንሪያታ ፊዮር በሰጡት ቃል ሀገሮች ለኮቫክስ የገንዘብ ድጋፍ ሊሰጡ የገቡትን ቃል ተግባራዊ ማድረግ እንዳለባቸው አሳስበው ያ ብቻ ሳይሆን ያላቸውን ትርፍ ክትባትም እንዲለግሱ ጥሪ አቅርበዋል። አያይዘውም የዩኒሴፏ ዋና ስራ አስኪያጅ የቡድን ሰባትና የአውሮፓ ህብረት አባል ሀገሮች በመጪዎቹ ሰኔ፣ ሐምሌና ነሐሴ ወራት ከሚያጠራቅሙት የክትባት መጠን ለራሳቸው ህዝብ የሚያስፈልገውን አስቀምጠው 20 ከመቶውን ብቻ እንኳን ለሌሎች ሀገሮች ቢያከፋፍሉ በጠቅላላ 153 ሚሊዮን ክትባት ሊለግሱ እንደሚችሉ አሃዛዊ ግምገማዎች አሳይተዋል ብለዋል። ወደ መካከለኛው ምስራቅ ስናመራ እስራኤል ጋዛ ላይ የምታካሄደውን የአየር ጥቃት በመሸሽ ነዋሪዎች በየመጠለያ በተፋፈገ ሁኔታ መሸሸጋቸው የቫይረሱን ስርጭት እንደሚያባብሰው የረድኤት ድርጅቶች እያስጠነቀቁ ናቸው። በጥቃቶቹ ምክንያት የኮሮና ቫይረስ ምርመራና የክትባት መርሃ ግብሮች ተቋርጠዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ከፍተኛ የተላላፊ በሽታዎች አዋቂው ዶክተር አንቶኒ ፋውቺ በሀገሪቱ በኮቪድ-19 ወረርሽኝ ከነጮች ይበልጥ ነጭ ያልሆኑት ማህበረሰቦች በከፋ ሁኔታ መመታታቸው ሊካድ የማይችለውን የዘረኝነት ውጤት ገሃድ አውጥቶታልም ሲሉ ተናግረዋል።
ታውንስ ዩመን ለዜናዎቹ እናመሰግናለን። ጋቢና ቬ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረሙ ነኝ። አሁን ለዕለቱ አብይ ወዳደረግነው ርዕስ እንሻገር። ታላቅ ህዝባዊ ትዕይንት ለኢትዮጵያ ሰላምና አንድነት የተሰኘ ሰላማዊ ሰልፍ በትላንትናው ዕለት በዋሽንግተን ዲሲ ተካሂዷል። የዕለቱ ቀዳሚ አብይ ርዕሳችን ነው። ወደ በኋላ ላይ እንመለስበታለን። ከዛ በፊት ግን በምሽቱ እንግዳ ይዘናል። በመጪው ሀገራዊ ምርጫ ላይ የሚሳተፉ ፓርቲዎችን በመሰረታዊ የኢኮኖሚ፣ የጤና፣ የትምህርት ፖሊሲያቸው ውስጥ ለሴቶች ምን ይዘዋል የሚለውን እንዲጠይቁ የሚያበረታታ ጠይቂ የተሰኘ ዘመቻ በሴታዊት ንቅናቄ ተጀምሯል። በሴታዊት ንቅናቄ ውስጥ የሴቶች የፖለቲካዊ ተሳትፎ መርሃ ግብር ስራ አስኪያጅ የሆኑት አባዬ አስራት ጋር ቆይታ አድርጌያለሁ። አባዬ ሴታዊት ንቅናቄ በስድስተኛው ሀገራዊ ምርጫ ላይ ስላላት ተሳትፎ ከሚያስረዱበት ውይይታችን ይጀምራል።
ምርጫን በተመለከተ የተለያዩ ትሬኒንጎች ምኖች ነበረ፣ ግን በጣም በሰፊውና በትልቁ እየሰራንበት ያለ ነው የምርጫ ክርክር እያዘጋጀ ነው በስራ ተጾታ ጉዳዮች ዙሪያ ላይ። ይህን ክርክር የምናዘጋጀው በተለያዩ ፖለቲካል ፓርቲዎች ስርዓተ ጾታን ወይም የኢትዮጵያ ሴቶችን በምን መልኩ ያያሉ በተለያዩ ፖሊሲዎቻቸው ላይ የሚለው ለማወቅ ነው። ለምሳሌ በትምህርት ፖሊሲያቸው፣ ከጤና ፖሊሲያቸው አንጻር፣ ከኢኮኖሚ ፖሊሲያቸው አንጻር የኢትዮጵያ ሴቶች እንዴት የያዙ የሚለው ፖሊሲዎቻቸውን የሚያቀርቡበት ለኢትዮጵያ ሴቶች ምን እንዳቀዱ ምን እንዳሰቡ የሚናገሩበት መድረክ ለማዘጋጀት ነው እየሰራ ነው ያለ ነው።
የሚል መርሃ ግብር ጀምራችኋል። በተለያየ ቋንቋም እያስተዋወቃችሁት ነው እና እስቲ ይሄ ከዚህ ጋር ተያያዥነት ያለው ነገር ነው ወይስ የተለየ ነገር ነው?
ለዚህ ክርክር ነው ምንድነው የጠይቂ ካምፔን አላማው? የጠይቂ ንቅናቄ የኢትዮጵያ ሴቶች እራሳቸው የሚገጥማቸውን ችግር እንዲነግሩን እና እኛ ያንን ችግር ለፖለቲካ ፓርቲዎች እንድናቀርብ ነው እና ይህንንም እንዳልሹ በአምስት ቋንቋዎች ነው ሁሉንም ካምፔንን እየሰራ ነው ያለ ነው እና በእነዚህ በአምስት ቋንቋዎች ማንኛውም ሰው ጥያቄውን ቢያስገባልን ተቀብለን እኛ ለፖለቲካ ፓርቲዎች እናቀርባለን። እና ምንድነው አላማው? የራሳችን ችግር ከራሳችን በላይ የሚያቀደም የለም። ሁሉም ሰው በየወረዳው፣ በየዞኑ፣ በሚኖርበት አካባቢ የተለያዩ ችግሮች ይደርስበታል እና ያንን ችግሮች ሴቶች እንዲነግሩን እና እኛ ደግሞ ያንን ወደፊት ወደ ፖለቲካ ፓርቲ ተዋቅበን ምን ምን መፍትሄ ታስባላችሁ ለዚህ ችግር ብለን ለመጠየቅ ነው። ማለት ለምሳሌ እኛ ወረዳ መብራት ከሌለ ወይ ሰላም ከሌለ ወይ ውሃ ከሌለ እኔ ነኝ የማውቀው የምኖርበት እንዲለው ወረዳ ደግሞ ሌሎች ችግሮች አሉ እና እነሱን ሰብሰብ አድርገን ለፖለቲካ ፓርቲዎች ለማቅረብ ነው ጠይቂ ካምፔን እየሰራ ነው ያለ ነው ማለት ነው።
ምን ምን ቋንቋዎች ናቸው? በምን አይነት መልኩስ ነው የሴቶቹ ጥያቄ እየተሰበሰበ ያለው?
ጠይቂ በአማርኛ፣ በኦሮምኛ፣ በትግርኛ፣ በሶማሊኛ ና በአፋርኛ ነው ጥያቄዎቹን እየሰበሰብ የሚያደረው በአሁኑ ሰዓት እና ጥያቄዎቹ የሚሰበሰቡት ቴሌግራም ላይ ቴሌግራም ቻናል አለን። ቴሌግራም ቦት አለን፣ ከስታቴ ቻናል ሳይሆን ቴሌግራም ቦት አለን እና በዛ ቴሌግራም ቦት ላይ ማንም ሰው ጥያቄ ማስቀመጥ ይችላል። ከዛ ደግሞ በጉግል ፎርምትም እዛ ላይ ማንኛውንም ሶሻል ሚዲያችንን ቢያዩ ማንኛውም የማህበራዊ ድረገጾች ላይ ቢያዩ የጉግል ፎርምሱን ሊንክ ማግኘት ይችላሉ። ወይም ደግሞ ቀበል የሚላቸው በስልክ ከሆነ በ0972 44 16 76 ጥያቄያቸውን በመላክ በመደወልም ሊሆን ይችላል፣ በአጭር ጽሁፍ መልእክት ሊሆን ይችላል። ለእነሱ ባመቻቸው መልኩ ጥያቄዎቻቸውን በማስገባት እኛ ሰብስበን ለፖለቲካ ፓርቲዎች እንድናቀርብ እናቀርበዋለን ማለት ነው። ዛሬ የተሰበሰቡ ጥያቄዎች
ዘመቻው መቼ ነው የተጀመረው? ከመቼ ይቆያል?
ዘመቻው የጀመረው ከዛሬ 2 ሳምንት በፊት ነበረ እና እስከሚቀጥሉ ጥቂት ቀናቶች ድረስ ይቀጥላል። ከዛ በኋላ እነዚያ የተሰበሰቡትን ጥያቄዎች ያው ክርክሩን በቅርቡ ስለሆነ የምናካሂደው ትንሽ ጊዜ ነው ያለን አሁን ጥያቄዎችን ለመሰብሰብ። ከዛ እነሱ ጥያቄዎች ሰብስበን አሁንም እየተራረባቸው ነው ያለ ነው። አሁን እስካሁን ድረስ የገቡት ጥያቄዎቹ ጥሩ የሚባል ጥያቄ ቁጥሮች ገብተዋል። ከዚህ በላይ እንደሚገባው ተስፋ እናደርጋለን በቀሩ ጥቂት ቀናት ግን ጥሩ የሚባል የጥያቄ ቁጥሮች ገብተዋል።
ከማህበራዊ ጉዳዮች አንጻር፣ ከኢኮኖሚ አንጻር በአሁኑ ሰዓት በሴቶች ወይም እናንተ ጋር ከደረሱት ጥያቄዎች አንጻር አንገብጋቢ ሆኖ የተነሱት ጥያቄዎች ምንድን ናቸው ትያለሽ?
ጥያቄዎቹ የተደጋጋሚነት ያላቸው ጥያቄዎች ቢኖሩም ግን በጣም በብዙ አይነት ነበረ የቀረቡት። በብዙ አይነት አሁንም እየገቡ ያሉት ስለ ኢኮኖሚ የሚጠይቃለ፣ ስለ ግብርና የተጠየቁ ጥያቄዎች አሉ፣ ስለ ሰላም የተጠየቁ ጥያቄዎች አሉ፣ ስለ ስራ፣ የስራ እድል፣ የተጠየቁ ጥያቄዎች አሉ። ስለ ትምህርት በትምህርት ቤት ውስጥ ስላሉ ሰላሞች፣ ደህንነቶች የተጠየቁ ጥያቄዎች አሉ እና ጥያቄዎቹ በጣም ሰፊ ናቸው። ከዜና አንጻርም ብዙ ጥያቄዎች ገብቶልናል እና አይ ቲንክ ሰው ያው ካለበት ሁኔታ ሁሉም ከራሱ ኑሮ አንጻር የተለያዩ ጥያቄዎችን አስገብቷል። የተለያዩ ችግሮች በኛ የምናስባቸውን የህግ ክፍተቶችን ያተረጓጎም የህግ አተረጓጎም ክፍተቶችን የህግ አፈጣጠር ክፍተቶች ላይም ጥያቄዎች ገብተዋል እና እንዲያውም ሰፊ የሚባል ጥያቄ አይነት ነው የገባው አደለኛ
ሴቶች የበለጠ ተሳታፊ እንዲሆኑ በማድረጉ ወይም ደግሞ ለመቀስቀስ ምን አይነት ነገሮች ነው የተጠቀማችሁ ያላችሁ?
ይህንም በሰፊ እየሰራ የምንገኘው መቀነት ምትባል የቲቪ ፕሮግራም አለችው። እዛ ፕሮግራም ላይ የተለያዩ እንደዚህ የፖለቲካ ፓርቲዎችን በመቃወስ ከሴቶች አንጻር ምን ምን ፖሊሲ እንዳላቸው፣ ከአካል ጉዳተኛ ሴቶች አንጻር ምን ምን እንዳሰቡ፣ ሰው ምን መብት እንዳለው፣ ምርጫ ጣቢያ ሲሄድ ከምርጫ ጣቢያ ምን ይጠበቃል የሚለውን እነዚህም ስካል ፕሮግራሞች ያሰንባቸዋል ለመስራት የሚያቀድናቸው አሉ እና በዚህኛው ላይ ነው በሰፊው ከሴቶችን በማስተማር ስለ ምርጫ መብት ስለመጠየቅ የተለያዩ ጉዳዮችን አንስተን የምናወራው በሰፊው እየሰራንበት የሚገኘው ከዚህ ቲቪ ፕሮግራማችን አንጻር ነው እና እንደ ቅድም ከአሁን የሰራናቸው ማለት አስፍተን ለመስራት ያንሳቸዋሉ።
አንድ ተጨማሪ ጥያቄ ላክል። ምናልባት በዚህ በቴክኖሎጂው ላይ ብዙም ያልሆኑ ግን ጥያቄ የሚኖራቸው እናቶች አሉ። እሱ ጥያቄ ለማሰባሰብ ተደረገ የተጠቀማችሁት ወይም የሞከራችሁበት መንገድ አለ?
እስካሁን እየሞከርን ያለነው ተደራሽነታችን ለማስፋት ሬዲዮ ለመጠቀም ነው። ትንሽ በሰፊ መንቀሳቀስ ይቀረናል። እሱ ጋር ግን እየሞከርን ያለ ነው እና በሬዲዮ አድርገን ቁጥራችን ያው በስልክም በመደወልም ሆነ በአጭር ጽሑፍ መልዕክት ቢደርሰን እንቀበላለን እና በደንባችን ተመሻት ይገባናል። ግን ሬዲዮ ለመጠቀም እየሞከርን ነው።
ዘመቻው ከዚህ በኋላ ምን ያህል ቀናቶች ይቀሩታል?
ጥቂት ቀናቶች ነው የሚቀሩት። ቅርብ ቅርቡ ስለሆነ ግን እስከ መጨረሻው ቀናት አንድ ሁለት ቀናት ያስገቡልን እንቀበላለን።
በጣም አመሰግናለሁ።
እሺ፣ በጣም አመሰግናለሁ። እኔም
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን ጋቢና ቪኦኤ ነው። ምርጫችሁ ስላደረጋችሁን እናመሰግናለን። ለዕለቱ አብይ ወዳደረግነው ርዕስ እንሻገር። ታላቅ ህዝባዊ ትዕይንት ለኢትዮጵያ ሰላምና አንድነት የተሰኘ ሰላማዊ ሰልፍ በትላንትናው ዕለት በዋሽንግተን ዲሲ ተካሂዷል። አስተባባሪዎቹ ሰልፉን ለማስተናዳት ያስፈለገው ኢትዮጵያ በህዳሴው ግድብና በመጪው ሀገራዊ ምርጫ ዙሪያ እያደረገች ያለውን እንቅስቃሴ ለመደገፍ የሌሎች ሀገራትን ጣልቃ ገብነት ለማውገዝ እንደሆነ ለአሜሪካ ድምጽ ተናግረዋል። ህዝቦችን ወደ እርስ በርስ ግጭት እያስገቡ ነው ያላቸውን ቡድኖችና ግለሰቦችም ከአድራጎታቸው እንዲቆጠቡ ያሳሰቡት ሰልፈኞቹ የኢትዮጵያ መንግስት እየወሰደ ነው ያሉትን የሰላማዊ ሰዎችን ደህንነት የማስጠበቅ እርምጃም ማጠናከር አለበት ብለዋል። ይህ በእንዲህ እንዳለ የኢትዮጵያ መንግስት ለዜጎች በቂ ከለላ ባላደረገበት ሁኔታ ሀገራዊ ምርጫ መደረጉን የነቀፉ፣ በሀገሪቱ ውስጥ እየደረሰ ነው ያሉትን የመብት ጥሰት ያነሱ ሌሎች ሰላማዊ ሰልፈኞችም በስፍራው ተገኝተው ነበር። ሀብታሙ ስዩም የሁሉንም ሀሳብ አሰባስቧል።
እሺ፣ ሙሉ ስሜ ካሌብ አማረ ይባላል። በዚህ ሰላማዊ ሰልፍ ውስጥ ያለኝ ኃላፊነት ሰላምና አንድነት ግብረ ኃይል በሚባለው በዚህ በዋሽንግተን ዲሲ ከአገር ወዳድ ኢትዮጵያውያኖችና ከተለያዩ ሚዲያዎች ጋር ያዘጋጀነው ሰልፍ ነው። እኔም ከአዘጋጆቹ አንዱ ነኝ። ዋነኛ እንግዲህ አንድ አራት አምስት ነጥቦች አሉን። አንደኛ፣ በኢትዮጵያ ሉዓላዊነት ላይ የአሜሪካን መንግስት በአጠቃላይ ምንም አይነት መብት እንደሌለው ድምፃችን ለማሰማትና ከዚህ እንዲቆጠቡ ነው። በሁለተኛ ደረጃ የአባይ ግድብ አንደኛ የሉዓላዊነታችን ጉዳይ ነው። የአባይ የኢትዮጵያ ንብረት ነው። ሁለተኛ ደረጃ እንግዲህ ኢትዮጵያ እስከ ዛሬ ድረስ ብዙ ሀገሮች ሲጠቀሙበት፣ ሱዳንና ግብጽ ሲጠቀሙበት፣ ሌሎችም ሀገሮች ኢትዮጵያ ተጠቅማ አታውቅም። ስለዚህ በኃይል ማመንጫነት ብቻ ሳይሆን በተለያዩ መስክ ኢትዮጵያ የመጠቀም መብት እንዳላት ልናረጋግጥላቸው ነው የመጣ ነው። በሶስተኛ ደረጃ እንግዲህ በኢትዮጵያ ውስጥ በተለይ ባለፉት 2-3 ዓመት ውስጥ በተለይ ደግሞ ከቅርብ ጊዜ ወዲህ ዜጎች በተለያየ አካባቢዎች በግፍ እየተገደሉ እየተጨፈጨፉ ነው። እነዚህን ዜጎች እና ጭፍጨፋዎች መንግስት እንዲያቆም፣ መንግስት ኃላፊነት እንዳለበት መንግስትንም የኢትዮጵያን መንግስት ለማሳሰብ ጭምር ነው። አልፎ ተርፎ ደግሞ በመላው ሀገሪቱ ላይ ሰላምና አንድነት በተለይ የህዝብ ደህንነትና ሰላም ወሳኝነት ስላለው ይህን እንዲያከብር ለመጠየቅ ነው። በአራተኛ ደረጃ እንግዲህ እንደሚታወቀው ኢትዮጵያ ውስጥ ምርጫ ሊካሄድ ነው። ይሄ ምርጫ መንግስት እና የተለያዩ ተቃዋሚ ፓርቲዎች እያደረጉት ነው። ምንም እንኳን ሀገሪቱ በተለያየ ፈተና ውስጥ ብትሆንም በአንደኛ ደረጃ የአሜሪካ መንግስት ከኢትዮጵያ ሕዝብ ጎን በመቆም ከመንግስት ጎን ብቻ ሳይሆን ከኢትዮጵያ ሕዝብ ጎን በመቆም ዲሞክራሲያዊነትና ፍትሃዊ ያለው ምርጫ እንዲካሄድ እንዲረዳ፣ በሁለተኛ ደረጃ ደግሞ የኢትዮጵያን መንግስት እና በተለያየ ደረጃ ያሉ የመንግስት ኃላፊዎችን ጭምር በዚህ ምርጫ ላይ ፍትሃዊና ዲሞክራሲያዊ እንዲሆን የበኩላቸውን ጥረት እንዲያደርጉ፣ በተቃዋሚም እንቅስቃሴ ውስጥ የሚያደርጉ ሰዎች ኃላፊነት በተሰማው ዜጎችን እያንቀሳቀሱ ይሄ ምርጫ በተሳካ ሁኔታ እንዲጠናቀቅ ጥያቄያችን ለማቅረብ ነው።
ዳዊት ጋላሶ አላምቦ እባላለሁ። የሰልፉ አስተባባሪ ኮሚቴ አባል ነኝ። ሰልፉ የተጠራበት ዋናው ምክንያት በአሁኑ ጊዜ በሀገራችን የሚደረገው ምርጫን ለመደገፍ ነው። በማንኛውም ሀገር የመንግስት ለውጥ ሲደረግ በዲሞክራሲ ምርጫ መሆኑ ለዲሞክራሲ ለሰው ልጅ እኩልነት መሰረት ይጥላል ብለን እናምናለን። ስለዚህ ምርጫውን የሚያደናቅፉ ማንኛውንም ኃይሎች ለመቃወም፣ ሁለተኛ ኢትዮጵያ የጀመረችውን የአባይ ግድብ እንድትጨርስ የዲያስፖራ ማህበረሰብ በኢትዮጵያ ጎን እንዲቆም ለመቀስቀስ፣ ሶስተኛ በኢትዮጵያ ውስጥ የሚደረገውን እንቅስቃሴ ከውጭ ኃይሎች ጋር በመሆን በኢትዮጵያ አዎንታዊ ስራዎችን ሁሉ በመቃወም ኢትዮጵያ የሰብአዊ መብት እንደምትጥስ አድርገው ለህወሓት እና ወያኔና ሸኔ ቆመው የሚከራከሩ ኃይሎች አደብ እንዲገዙ፣ አገራችን መጀመሪያ ሰላሟ ይረጋገጥ። አገራችን ችግሮች አሉ፣ በአመራርና በአስተዳደር ላይ እንዳለ እናምናለን። ነገር ግን ያለው የአስተዳደር ኃይል በለውጥ ሂደት ወይም በሪፎርመሮች ናቸው። ኮምፕሊትሊ ሪቮሉሽን አይደለም የተካሄደው። ስለዚህ ሪፎርም ሲደረግ መንገጫገጮች አሉ።
መኮንን ተስፋ ይባላለሁ። የዲሲና አካባቢው ፍትህ ለኢትዮጵያውያን አስተባባሪ ስብስብ አንደኛው አባል ነኝ። እኛ ሰልፉን ለማድረግ የተነሳሳ ነው ይሄኛውን ሰልፍ ለመቃወም አይደለም። ምክንያቱም እነሱ የመንግስት ደጋፊዎች ናቸው እናውቃለን። እኛ ድምፃችንን ለድምፅ አልባ ለሆነው የኢትዮጵያ ሕዝብ እየተጨፈጨፈ ያለው እየተገደለ ያለው በተለይም በአማራው ላይ በመላ ኢትዮጵያ ላይ ግን በተለይ በአማራው ላይ እየተደረገ ያለውን ሰቆቃ የተሞላበት ጭፍጨፋና ግድያ በመቃወም ይቁም ለማለት፣ እንደገና ደግሞ በሀገራችን ያለው በአሁኑ ጊዜ በሀገራችን እየተካሄደ ያለው ሰላም የለሽ በአጠቃላይ በሀገሪቱ በሙሉ ምንም ሰላም የለም። ምስራቅ፣ ምዕራብ፣ ሰሜን እንደው ብትሄድ ኦል ኦቨር ሰላም የለም። ያ ሰላም በሌለበት ሁኔታ ምርጫ እያሉ የሚያፌዙትን እንዲያቆሙ ለማድረግ ነው።
ስዩምን እናመሰግናለን። በደቡብ ክልል ለሚመሰረተው 11ኛው የደቡብ ምዕራብ ክልል መተዳደሪያ ረቂቅ ህገ መንግስት መዘጋጀቱን የውሳኔ ህዝብ ስራ አስፈጻሚ ኮሚቴ ምክትል ሰብሳቢ አቶ ጸጋዬ ማሞ ለአሜሪካ ድምጽ አስታወቁ። ክልሉ ከተመሰረተ ከአንድ በላይ ማዕከላት ሊኖረው እንደሚችልም የውሳኔው ህዝብ አስፈጻሚ ኮሚቴና የፕሮጀክት ጽህፈት ቤት የጋራ ምክክር ማድረጋቸውን በትላንትናው ዕለት አስታውቋል። የክልሉ መመስረት በራሱ የመጨረሻው ግብ ባይሆንም የአካባቢው ህዝቦች አጥተውት የነበረውን የፍትሐዊ ተጠቃሚነት ችግር እንደሚፈታም ጠቅሰዋል። ከአቶ ጸጋዬ ማሞ ጋር አጭር ቃለ ምልልስ ያደረገው የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ሪፖርት ልኳል።
በደቡብ ክልል የሸካ፣ የካፋ፣ የዳውሮ፣ የቤንች ሸኮ፣ የምዕራብ ኦሞ ዞኖችና የኮንታ ልዩ ወረዳ በክልል መደራጀት ጥያቄ ውሳኔ ህዝብ ከሀገር አቀፍና ክልላዊ ምርጫ ጋር በአንድ ቀን እንደሚካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ መወሰኑን ተከትሎ ህዝበ ውሳኔውን ለማካሄድ ዝግጅት እየተደረገ መሆኑን የውሳኔ ህዝብ ስራ አስፈጻሚ ኮሚቴ ምክትል ሰብሳቢ አቶ ጸጋዬ ማሞ ተናግሯል። አቶ ጸጋዬ ሂደቱ በተፈለገው ልክ እየተፈጸመ ስለመሆኑም ተናግሯል። ረቂቅ ህገ መንግስት ተዘጋጅቷል ነው ያሉትም።
ይሄ በሌላ የማከፍተኛ ህገ መንግስትና የፌዴራል የቱሪዝም እውቀት ባላቸው ሰዎች መልሰው ይታያል። ያ ከታየ በኋላ ደግሞ ወደ ዝርዝር የህዝብ ውይይት ይገባል። በእኛ እምነት የህገ መንግስቱ ባለቤት ህዝቡ እንዲሆን ከተፈለገ በህገ መንግስቱ ላይ ስፋት ያለው ውይይት መካሄድ አለበት እንጂ ዝም ብሎ የተወሰኑ የፖለቲካ ልጆች ተሰብስበው ይሄ ነው ያንተ ህገ መንግስት ብሎ ለህዝቡ የሚሰጡበትን አሰራር የሚተካ ሞዴል የሚሆን ህገ መንግስት ለማዘጋጀት አሳታፊ ህዝቡ በሂደቱ የሚሳተፍበት የማይፈልገውን ደግሞ ከህገ መንግስቱ የሚያወጣበት መሰረታዊ የሀገሪቱን ህገ መንግስት የማይጻረር ነው ግን በተነጻጻሪ ሰፋ ያለ ዲሞክራሲ እና የዜጎችን ተሳትፎ እኩል መልማት እድገት የህዝብን ሰላምና ጸጥታ ማረጋጋትን ታሳቢ ያደረገ ህገ መንግስት እንዲሆን እየተሰራ ነው ያለው።
የክልሉን ውሳኔ ህዝብ በተመለከተ በመሰረታዊ ጉዳዮች ከህዝብ ጋር ለመወያየትና በተዘጋጀው ረቂቅ ህገ መንግስት ላይ ለመምከር ዝግጅት መደረጉን ማስረድተዋል።
የክልሉ አርማ ምን ይሆን፣ ባንዲራውስ ምን ይምሰል፣ ምን አይነት ስርዓት ነው ልንከተል የሚገባው በሚለው ላይ የመንግስት የስልጣን ክፍፍል ምን መልክ ይኖረው፣ ይህን የውይይት አጀንዳዎችን በመለየት ወደ ህዝቡ ወርዶ ህዝቡ እንዲወያይ የማድረግ ዝግጅት ስራዎችን ነው ያደረግን ያለ ነው።
ውሳኔ ህዝብ ተካሂዶ ክልሉ የሚመሰረት ከሆነ የክልሉ ማዕከል የት ይሆናል የሚለው ጉዳይ አጨቃጫቂ መሆኑን የገለጹት አቶ ጸጋዬም ክልል ከተመሰረተ በኋላ አንድ ማዕከል ብቻ እንደማይኖርም ተናግሯል።
ክልሉ መፈጠር አለበት። ክልሉ ከተፈጠረ በኋላ ነጻና ገለልተኛ አካል አጥንቶ የሚቋቋመው መንግስት ክራይቴሪያ አስቀምጦለት በዛ ክራይቴሪያ መሰረት የክልል ማዕከላትን እንፈጥራለን ነው። ማዕከል ብቻ ሳይሆን ማዕከላትን እንፈጥራለን ነው አንደኛው። ሁለተኛው ፕሪንሲፕል ደግሞ የክልል ማዕከል በመሆን ከሌላው በተለየ መንገድ የማደግ ፖሊሲ አንከተልም ነው። ሁሉም ክልል ውስጥ ያሉ ከተሞች ተፈጥሮ የሰጣቻቸው ጸጋና እድሎችን ተጠቅሞ ፍትሃዊ በሆነ ሁኔታ ሁሉም እንዲያድጉ መንግስት መስራት አለበት። አንዱ ከነበረው የደቡብ ክልል ልምድ ተነስቶ አንድ ከተማ ከሌሎቹ ከተማ በተለየ የክልል የኢንቨስትመንትና የሁሉም ነገር ማዕከል ሆኖ የሚያድግበት አሰራር በፍጹም በአዲሱ በኛ ክልል ይደገማል ብለን አናስብም።
የውሳኔ ህዝብ ስራ አስፈጻሚ ኮሚቴና ፕሮጀክት ጽህፈት ቤት እስካሁን ያከናውናቸውን የስራ አፈጻጸም በጋራ በሐዋሳ ከተማ መገምገማቸውንም አቶ ጸጋዬ ለቪኦኤ ተናግሯል።
ሁለተኛ ደግሞ ከዚህ ጀምሮ በቀጣይ ወራት የሚሰሩትን ስራዎች አቅጣጫ ማስቀመጥ ነው። በተለይም ደግሞ የህዝብ ውይይት የሚካሄድበትን ሰነድ ተነጋግሮ የጋራ ማድረግ ነው።
የክልሉ ምስረታ ይሁን ከሆነ በኋላም የክልሉ ህዝቦች ያገኛሉ ያሉትንም ጥቅም አብራርተዋል። አቶ ጸጋዬም
በእድገትም ደረጃ በምንወስድበት ጊዜ ይህን የሚያክል ሰፊ ክልል ሆኖ ደቡብ ክልል በመሆን ሁሉም አካባቢ ማግኘት የሚገባውን ያህል ማክሲመሙን ቤኔፊት አግኝቷል የሚል ነገር የለኝም። በተለይም በደቡብ ምዕራብ አካባቢ የነበሩ ቦታዎች ከፍትሃዊ ልማት ተጠቃሚነት አንጻር ብዙ ህብረተሰቡ የሚያነሳው ችግር አለ። ይሄ ችግር ለዚህ ጥያቄ ገፊ ምክንያት ተደርጎ ሊወሰድ ይችላል። ዛሬም ድረስ ከሐዋሳ ቀጥታ ተነስቶ ቦንጋ፣ ሚዛን፣ መናን የምንገባበት መንገድ የለን። በታሰበው ፍጥነት አንድ የኢኮኖሚና የፖለቲካ ማህበረሰብ መፍጠር አልችም፣ የገበያ ትስስር መፍጠር አልችም።
በክልል መደራጀት በራሱ ግብ አለመሆኑንም ሳይናገሩ አላለፉም።
ዋናው እኮ አሁን እዚህ ሀገር ውስጥ ክልል መሆንን ከፌዴራል መንግስት ጋር ተፎካካሪና ሌላ ኮምፒተንት አካል የመፍጠር ያህል ስለሚታሰብ ነው ችግሩ። ክልሎች ፌዴራል መንግስት ውስጥ ያሉ የየራሳቸው ፓርቲዎች ናቸው ብለን ከወሰድን በአንድ ወቅት የፈጠርከው የክልል ቁጥር እየጨመርክ መሄድ ጉዳት የለ። ሁል ጊዜ አንድ ክልል ሆኖ ለዘላለም መኖር አለባቸው የሚልል ሁለተኛ፣ እንደ የብሔረሰቡ ቁጥር ደግሞ ስፍር ቁጥር የሌለው ክልልም ይኖር ብለን አናስብም።
እነዚህ አምስት ዞኖችና አንድ ልዩ ወረዳ በአንድ ክልል ስር ለመደራጀት አነሳስቷቸዋል ያሏቸውንም መሰረታዊ ጉዳዮች ዘርዝረዋል።
ዋናውና ትልቁ ሊባል የሚችለው ርቀቱ ነው። አንዱ ግን ርቀቱ ብቻ አይደለም፣ ተመሳሳይ የሆነ ልማት ጥያቄ ያላቸው አካባቢዎች ናቸው። የመሬቱ አቀማመጥ ሞሮሎስ ተመሳሳይ ነው። ብዙ የመሰረተ ልማት ጥያቄያቸው ይመሳሰላል። በብዙ ነገራቸው ስለሚመሳሰል ያላቸው የተፈጥሮ ጸጋ ደግሞ በጣም ሰፊ ነው። ተለይቶ በደንብ ታቅዶ ቢሰራበት ለኢትዮጵያ ትልቅ ሀብት ያለው አካባቢ ሆኖ ሲያበቃ ግን መሰረተ ልማትና በቂ የሰው ኃይል ልማት ላይ ባለመስራታችን ምክንያት እድለኛና ከሌሎች ቀድሞ ማደግ የሚገባ አካባቢ ሆኖ ሳይቀር ግን አሁንም በኋላ ቀርና እንትና ደህንነት ይጠራል። በሌላ በኩል ሰፊ ኦፖርቹኒቲ ያለው የምግብ ዋስትና ችግር የሌለበት አካባቢ ነው። ይሄ አካባቢ ትንሽ መሰረተ ልማቱን ብታጠናክርለት፣ የቱሪስት መስህብ መሰረተ ልማቶችን ብታስፋፋለትና መንግስት ትንሽ የሞተርነቱን ስራ ቢሰራ፣ ህዝቡ ቢንቀሳቀስ ለሀገራችን ትልቅ ፖቴንሻል፣ በጣም ሰፋፊ መሬት ያለው ኢትዮጵያን ሊቀልብ የሚችሉ የእርሻ ስራዎች ሊሰሩ የሚችሉበት፣ በተጨማሪ በከፍተኛ ኤክስፖርት ምርቶች የሚታወቅ ነው። የነዚህ የጋራ የሆነ ከዳውሮ ጀምሮ እስከ ሸካ ያለው አካባቢ ያለው የተፈጥሮ ጸጋ ራሱ አንድ ያደርጓል፣ የሚያመሳስለው ነው።
የተለያየ ማንነት ባህልና ቋንቋ ያላቸው እነዚህ ዞኖች በአንድ ክልል ለመደራጀት መወሰናቸው ለሌሎች አካባቢዎችም የፌደራሊዝም ትግበራ ተሞክሮ ይሆናል ነው ተባለው። ጥያቄው ግን በየተኛው የህግ ማዕቀፍ የሚል ነው። አቶ ጸጋዬ ማብራሪያ ሰጥቷል።
ምክንያታዊ የሆነ ክላስተር ተፈጥሮ ሰብሰብ ብሎ መደራጀት የምትችሉበት ሁኔታ ካለ ተወያዩ ተብሎ መንግስት ያቀረበው ውሳኔ ሐሳብ ይዞ ነው ወደ ህዝቡ የተቀደው። ህዝቡም ቢሆን መጀመሪያ ስርዓቱ ይህን ስለማይፈቅድ ነው። ምክንያቱም የደቡብ ክልልም ሆነ የሀገሪቱ ህገ መንግስት ክልል ሆኖ ለመውጣት የብሔር ብሔረሰቡ ህዝብ በሁለት ሶስተኛ ድምፅ በምክር ቤት ሲያጸድቅ ነው የሚለው። ምክር ቤቶች አሁን ያሉት በየዞኑ ነው። የከፋና የቤንች ማጂ ወይም የሸካ ወይም የደቡብ ምዕራብ እንደዚህ ተሰብስበው በጋራ የሚያጸድቁበት እድል አልነበር። አሁን ግን ምናለን እድሉን እንፍጠር ብለን ፕላስ ነው የሄድ ነው። ምክንያቱም በየዞኑ ያለው ምክር ቤት ክልል ጠየቀና አይሰብሰብ ብሎ ሲባል እንደገና በየዞኑ ያለው ምክር ቤት ተነጋግሮ ለምን በጋራ ምንነንበት መንገድ አንልም ብለው የመንግስት አቅጣጫና ድጋፍም የነበረበት ስለሆነ ነው።
ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ጋቢያችን ዮናታን ዘብዴስን እናመሰግናለን። ጋቢና ቤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። መርሃ ግብራችን እየተገባደደ ነው። ከዛ በፊት ግን በዚህ በአሜሪካ በካሮላይና ግዛት ስለወጣ አንድ የህግ ረቂቅ እናካፍላችሁ። የዩናይትድ ስቴትሷ ደቡብ ካሮላይና ግዛት ውስጥ የሞት ፍርደኞች መግደያ መድኃኒት በማለቁ ምክንያት የቅጣት ቀናቸውን እየተጠባበቁ ያሉ እስረኞች በጥይት ከመገደልና የኤሌክትሪክ ወንበር ላይ ከመቀመጥ እንዲመርጡ የሚጋብዝ የህግ ረቂቅ መውጣቱ በዛሬው ዕለት ተሰምቷል። ግዛቱ ውስጥ የሞት ፍርደኞችን ያለ ህመምና ያለ ስቃይ ይገድላሉ የተባሉት መድኃኒቶች በመጥፋታቸው ምክንያት 10 ዓመት ለሚሆን ጊዜ ፍርዶች ተፈጻሚ ሳይሆኑ ቀርቷል። ይህ ባለፈው አርብ የተዋወቀው የህግ ረቂቅ ኤሌክትሪክ ወንበር ምርጫ በሌለበት ጊዜ እንደሚፈጸም የመጀመሪያ ምርጫ አድርጎ አስቀምጦታል። በእንግዲህ እዚህ ጋር በሙዚቃ ዘና ብለን እንመለስ። አድማጮቻችን እንግዲህ የማክሰኞ ግንቦት 10 ምሽት ዝግጅታችን እዚህ ላይ ተጠናቀቀ። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያምሃሪክ ላይ ለጋቢና ቪኦኤ ያላችሁ አድርሱን። ጋቢና ቪኦኤ @vnews.com የኢሜይል አድራሻችን ላይ ጻፉልን። መርሃ ግብራችን ተጠናቀቀ። ኤደን ገረመው በመስተንግዶ፣ ሰለሞን አባተ በፕሮግራም አርትዖት፣ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ አምሽተናል። ሰናይ ምሽት ይሁንላችሁ። ደህና ደሩ። Keep us so dangerous. We'll do that.